እግዚአብሔር አምላካችን የተመሰገነ ይሁን። የዛሬው መልእክታችን የዚህ ፊልጵስዩስ ምዕራፍ 1 ቁጥር 27 ላይ የተመሰረተና ለክርስቶስ ወንጌል ተገቢ ሕይወት የሚል ርዕስ ያለው ነው። ቁጥር 27 እንደዚህ ይላል፣ ብቻ የእናንተ ኑሮ ለክርስቶስ ወንጌል ተገቢ ይሁን። እኔ ብመጣና ባያችሁ ወይም ሩቅ ብሆን የእናንተን ሁኔታዎች እንድሰማ እናንተም በአንድ መንፈስ እንድትቆሙ ለወንጌልም እምነት በአንድ ሐሳብ አብራችሁ እንድታገለግሉ ነው እያለ ይቀጥላል። በተቃዋሚዎቻችሁ በምንም ነገር አትፍሩ፣ ይህ ለእነሱ የመጥፋት ምልክት ለእናንተ ግን የመዳን ነው፣ ያም ከእግዚአብሔር ነው። ስለዚህ ይሄ ደግሞ ለእናንተ ስለ ክርስቶስ ተሰጥቷችኋል እያለ ይቀጥላል። እኛ ወለጋ መስመር ጌዶ በነበርንበት ጊዜ በጣም ኃይለኛ ስደት ነበር እና በዛ በስደት ውስጥ በጣም የተሰቃዩ ሰዎች ነበሩ እና በተለይ ሁለት ሰዎች እናውቃለን፣ ጋሽ ለቺሳ የሚባል እና ደግሞም አንደኛው ማን ገመቹ እና ጋሽ ለቺሳ ልብስ ሰፊዎች ነበሩ፣ ጌታን ተቀብለው እዛ አካባቢ በጣም ብዙ ባፕቲስቶች አሁንም አሉ። እዚህ በጌዶ በስተግራ በኩል በስተቀኝ በኩል ደግሞ ያለውን ያው እኛ ከሄድን በኋላ እንደገና በወንጌል መጥለቅለቅ ችሏል። ግን እዛ በጣም ኃይለኛ ስደት ስለነበር እነዚህ ልብስ ሰፊዎች ናቸው፣ ልብስ እንዳይሰፉ ከሱቅ ሁሉ ተባረው በጣም በችግር ውስጥ ይኖሩ ነበር እና ጋሽ ለቺሳ የሚባለው ወንድም አሁንም በሕይወት አለ፣ ሁለቱም አሉ። ይቺን ቁጥር 27ን ቁጥር 28ን በቃሉ አውቆ ሁልጊዜ ይችን ቃል በቃሉ ይናገር ነበር። በተቃዋሚዎቻችሁም በምንም ነገር አትፍሩ፣ ይህ ለእነሱ የጥፋት ምልክት ለእናንተ ግን የመዳን ነው፣ ያም ከእግዚአብሔር ነው። ሁሌ በቃ ይችን በቃሉ ይላታል። በተቃዋሚዎቻችሁ በምንም አትፍሩ፣ እነሱ ይህ መቃወማቸው ለጥፋት ነው፣ ግን የእናንተ የመዳናችሁ ምልክት ነው እያለ በዚህ ቃል ሁልጊዜ ይጽናና ነበር። በእርግጥ ዛሬ የምሰብከው በቁጥር 28 ላይ አይደለም፣ በቁጥር 27 ላይ ነው። ይሄ ፊልጵስዩስ መልእክት የተጻፈው ሐዋርያው ቅዱስ ጳውሎስ እስር ቤት በነበረበት ጊዜ ነው። ሮም እስር ቤት ውስጥ ሆኖ መጽናናት፣ እስር ቤት ውስጥ ሆኖ በጌታ እምነት መቀጠል እንደሚቻል በትክክል ከሱ መልእክት መመልከት ይቻላል እና እስር ቤት ውስጥ እያለ ይህንን ደብዳቤ ለፊልጵስዩስ ሰዎች ሲጽፍላቸው ታያላችሁ። ይሄ ፊልጵስዩስ ሰዎች የሚባሉት በፊሊፓይ ከተማ የነበሩ ሰዎች ናቸው። ሮም ውስጥ ነው። በአሌክሳንደር ዘግሬት አባት ስም ነው የተሰየመችው ከተማዋ ፊሊፓይ እና ፊልጵስዩስ ነው በአማርኛ የሚለው። እስር ቤት ከተጻፉ አራት መልእክቶች አንዱ ነው። በዚህ መጽሐፍ ውስጥ ብዙ ነገሮች ቢኖሩም ዛሬ የምናየው ስለ ወንጌል እምነት ተገቢ ኑሮ ነው። አንዳንድ ጊዜ ፓስተር እዚህ ጋር ኮመንት ያደርጋል የኔን ርዕስ እና ዛሬም ጠዋት ኮመንት አድርጎበት ነበር እና ብዙ ጊዜ ወንጌል ስብከት ሲሰበክ ሰዎች የሚናገሩት ወንጌል እንደዚህ ይጠቅመሃል ተብሎ ነው። ለወንጌል መኖር የሚባለው ነገር ሲነገር ብዙ አይሰማም በአሁኑ ጊዜ ብሎ ይሄ በጣም አስደናቂ ሐሳብ ነው እያለ ነበር። እውነት ነው፣ የኔ ሐሳብ አይደለም፣ መጽሐፍ ቅዱስ የሚናገረው ነው። እና መልእክቱ የሚለው ወንጌል በሕይወት ኑሮ የሚገለጥ እና የምንኖርበት ነው። ቃሉን እንደገና ላንብበው፣ ብቻ የእናንተ ኑሮ ለክርስቶስ ወንጌል ተገቢ ይሁን ብሎ ነው የሚናገረው። የሕይወታችን ለክርስቶስ ሕይወት ተገቢ መሆን አለበት የሚል ሐሳብ ነው ጳውሎስ የሚናገረው እና ይሄ ከእያንዳንዱ ክርስቲያን የሚጠበቅ ነገር ነው እና ይህንን በተወሰኑ ርዕሶች እንደዚህ እያልኩ ላካፍላችሁ እወዳለሁ። ለወንጌል ተገቢ ኑሮ የሚለው ምን ማለት ነው? ትርጉሙ ምንድን ነው? ተመልከቱ። ብቻ የእናንተ ኑሮ ለክርስቶስ ወንጌል ተገቢ ይሁን። ለወንጌል ተገቢ ኑሮ እና እኔ እዚኛው መጀመሪያው ነጥቤ ላይ ኑሮ የሚለውን ነገር ትንሽ እንድናስብበት እፈልጋለሁ። ይሄ የእናንተ ኑሮ የሚለው ሀረግ ውስጥ ያለው ኑሮ የሚለው ቃል አስገራሚ ቃል ነው። ኑሮ ነው ተብሎ በአማርኛ የተተረጎመው እና ጥሩ ትርጉም ነው የአማርኛው። በእንግሊዝኛ ግን ኮንቨርሴሽን የሚል ቃል ነው። የእናንተ ኮንቨርሴሽን ነው የሚለው ቃሉ ሊትራሊ በእንግሊዝኛ እና ከግሪኩ ላይ ግን ብዙ ቦታ ላይ ዜግነት ተብሎ ነው የሚተረጎሙ። ኮንቨርሴሽን የሚለው ቃል የግሪኩ ዜግነት። በእርግጥ ሶስት አይነት ትርጉሞች አሉት። ይሄ ዜግነት የሚለውም ቃል የሚያሳየው የህይወትን ገጽታና የአንድን ዜጋ ኃላፊነት ነው። አሁን ኢትዮጵያዊ የሆነ ዜጋ በዜግነቱ ኃላፊነትና ግዴታ አለበት። አሜሪካዊ የሆነ ዜጋ በዜግነቱ ኃላፊነትና ግዴታ አለበት። ልክ ዜግነት የሚጠይቀውን ኃላፊነትና ግዴታ የሚያሳይ አይነት ቃል ነው ይሄ ኑሮ ተብሎ በአማርኛ የተነገረው በእንግሊዝኛ ኮንቨርሴሽን 18 ጊዜ ያህል በዚህ በአዲስ ኪዳን ላይ ተጽፏል። የአማኞችን የህይወት ዘይቤ ተገቢ የሆነ የህይወት ባህሪን የሚያሳይ ነው። ኑሯችን እንዴት ነው? ኑሯችን አሁን በዓለም ውስጥ የምንኖርበት የኑሮ ዘይቤ አለን። በክርስትና የምንኖርበት የኑሮ ዘይቤ አለን። ዓለማውያን የሚኖርበት የኑሮ ዘይቤ አለ። እኛ ደግሞ የምንኖርበት የኑሮ ዘይቤ አለን። ይህንን ነው የሚያሳየው አዲስ ኪዳን። የግሪኩ ቃል 18 ጊዜ ተጠቅሷል። ይሄ በሶስት የተለያዩ ስሞች ነው የተጠቀሰው። ይሄ ኮንቨርሴሽን ተብሎ የተተረጎመው የመጀመሪያው ዕብራውያን 13:5 ላይ እንዳለ የሚያሳይ መንገድ ወይም ሁኔታን ነው። ከሰው አገልግሎት ጋር ሲውል የህይወት ዘይቤ ነው። በሁሉም ቦታ ላይ ይሄ የህይወት ዘይቤ የሚልን ነገር ይናገራል እና በጣም ጥቂት ቦታ ላይ ነው ንግግር የሚል ቃል ትርጉም ያለው። በብዛት የህይወት ዘይቤ ነው። እንደገና ሁለተኛ ጴጥሮስ ላይ ደግሞ ስትመጡ ሁለት ጊዜ ተጠቅሷል። በሁለተኛ ጴጥሮስ ላይ ምን የሚል ነገር አለው? ወደ ከምንሄድበት ያልተገባ አቅጣጫ ተመልሰን በህይወት በትክክለኛ መንገድ መመላለስን መኖርን የሚያሳይ ቃል ነው። ሌላው ቅድም እንዳልኩት ዜግነትን የሚያሳይ ነው። ዜግነት የህብረት አንድነት የሚል ትርጉም አለው። በአንድ ቦታ፣ በአንድ አካባቢ፣ በአንድ ሀገር ውስጥ መኖርን የሚያሳይ ነው። ይሄ ፊልጵስዩስ ይህንን ቃል በዜግነት መልኩ ምዕራፍ 3 ቁጥር 20 ላይ ጠቅሶታል። አሁን ምዕራፍ 3 ቁጥር 20 ላይ ያለውን ቃል ላንብብላችሁ። የእኛ አገር በሰማይ ነውና ከዚያም አዳኙን ጌታ ኢየሱስ ክርስቶስን እንጠባበቃለን ይላል። ይሄ ቁጥር 20 የመጣው ቁጥር 19ን ተከትሎ ነው። ቁጥር 19 ምን ይላል? ስለ ዓለማውያን ጌታ ኢየሱስን ስለሚቃወሙ ስለ ሐሰተኞች እና ስለ ካህዲዎች ሲናገር የነሱ መጨረሻቸው ሞት ነው፣ የነሱ አምላካቸው ሆዳቸው ነው፣ የነሱም ክብራቸው በሐፍረታቸው ነው፣ ሐሳባቸውም ምድራዊ ነገሮች ነው ብሎ የኛ አገር ግን በሰማይ ነው ይላል። አሁን የኛ አገር የሚለውን የጠቀሰው የኛ ኮንቨርሴሽን ብሎ ነው። የኛ ኮንቨርሴሽን ማለት የኛ ዜግነት ለማለት ነው። አገራችን፣ ዜግነታችን የት ነው? ሰማይ ነው። እኛ ዜግነታችን አገራችን። ስለዚህ ይህንን ሐሳብ ሲናገር ኤፌሶን ምዕራፍ 4 ቁጥር 22 ላይ ያለውን እዚህ ጠቅሼዋለሁ። እናንተም በአታላይ ምኞቶች አማካኝነት የተበከለውን የቀደመውን ባህሪ አሮጌውን ሰው አውልቁ ብሎ ይናገራል። የህይወት ባህሪ ነው። አሮጌው ሰው በኃጢአት ውስጥ በነበርንበት ጊዜ የነበረን ምኞት፣ የነበረን ሐሳብ፣ የነበረን አመለካከትን በሙሉ ያካተተ ነው። ያንን አሁን ጌታን ስለተቀበላችሁ አታላይ ምኞት የነበረውን ያንን አውልቃችሁ ጣሉ። የህይወት ዘይቤ ነው። አሁንም እዛ ጋ የቀደመውን ኮንቨርሴሽን ብሎ ባህሪውን ነው የሚናገረው። የቀደመው ባህሪ ማለትም አሮጌውን ሰው፣ አሮጌውን አዳም፣ የኃጢአትን የህይወት ልምምድ እንድናወጣና እንድንጥል ነው። ልክ አንደኛ ጴጥሮስ ምዕራፍ እንትኔ ስላይዶቼ ሄደዋል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይም ከንቱ ንግግር ብሎ ይናገረዋል ጴጥሮስ። ከንቱ የህይወት ባህሪ የህይወት ገጽታ ኮንቨርሴሽን እንደሆነ ይናገራል። እንግዲህ በፊልጵስዩስ ምዕራፍ 1 ቁጥር 27 ላይ ያለው መልእክት በአጠቃላይ መልእክቱ ምንድን ነው የሚለው? የህይወት ልምምዳችን፣ የህይወት ኑሯችን፣ የህይወት ዘይቤያችንን የሚጠቅስ ነው። እንዴት ነው የምንኖረው? እንዴት ነው የምንኖረው የሚለው በቀጥታ የተያዘው ከወንጌል ጋር ነው። አሁን ተመልከቱ፣ ቃሉን እንደገና ላንብቡ። ቁጥር 27 ብቻ የእናንተ ኑሮ፣ የእናንተ ኮንቨርሴሽን ባህሪ በክርስቶስ ለክርስቶስ ወንጌል ተገቢ ይሁን። ኑሯችን እንዴት ነው የሚለውን ነገር ነው ለማውጣት ለመግለጥ ሐዋርያው ቅዱስ ጳውሎስ እየተናገረ ያለው። እሱ እስር ቤት ነው ያለው፣ እነሱ ውጭ ናቸው ያሉት። አዎ በፊልጵስዩስ ቤተ ክርስቲያን መጀመሪያ ያቺ የመጀመሪያ የሐር ሻጯ ሴት ሀብታሟ ሴት ጌታን ተቀብላ፣ እስር ቤት ደግሞ የእስር ቤቱ አለቃ ጌታን ተቀብሎ አስደናቂ ለውጥ ሰዎች አግኝተው ወደ ጌታ መጥተዋል። እና ኑሯችሁ እንዴት ነው? ወንጌልን በተቀበላችሁበት እምነት ነው ወይ ኑሯችሁ ያለው? ተገቢ ነገር ነው ወይ እያሳደራችሁ ያላችሁት? በሕይወታችሁ ምስክርነታችሁ፣ ሕይወታችሁ በሁሉ ቦታ የሚኖረን ያለንን የወንጌል እውነት ወንጌል ገብቶን እንደሆነ ነው ወይ የምንኖረው የሚል ነው ጥያቄው። እና እዚህ ጋ እኔ አንዳንድ ነገሮችን ጠቅሻለሁ። አዎ የምንኖረው በሌላ አገር ላይ ነው። አሜሪካ ነው ያለነው። ኢትዮጵያውያንን ልክ እንደዚህ አስቡት። እኛ የወንጌል አማኞች ነን። አገራችን በሰማይ ነው፣ ግን የምንኖረው የት ነው? እዚህ ምድር ላይ ነው። ምድር ላይ ነው እና የምንኖረው እንደ አምባሳደር ሌላ አገርን እግዚአብሔርን ወክለን እንደሆነ ነው ወይ የሚያሳየው ኑሯችን የሚለውን ነገር ነው ጳውሎስ ለነዚህ ለፊልጵስዩስ ሰዎች ለእኔና ለእናንተም እየተናገረ ያለው። አሁን በሚቀጥሉት ሁለት ስላይዶች የወንጌል ኑሮ ተገቢነት የሚለውን ነገር መናገር እፈልጋለሁ። እዚህ የእንግሊዝኛው ርዕስ ላይ የሰጠሁት ላይፍ ሪሌቫንት ፎር ዘ ጎስፕል ኦፍ ክራይስት የሚል ነው። ሪሌቫንት የሚለው ተገቢ የሆነ ህይወት ለወንጌል ተገቢ የሆነ ኑሮ ማለት ነው። ኑሮ አሁን ኑሮውን ነው የተነጋገር ነው፣ ግን ኑሮ ለወንጌል ተገቢ የሆነ ነው አይደለም የሚለውን ማየት አለብን። ሐዋርያው ቅዱስ ሲናገር ብቻ የእናንተ ኑሮ ለወንጌል ተገቢ ይሁን የሚለው ምንድን ነው የሚያሳየው? ምን ማለት ነው? ለወንጌል ተገቢ የሆነ ኑሮ ወንጌልን የሚመጥን እምነት እና የህይወት ልምምድ አለን ወይስ የለንም የሚለውን የሚያሳይ ነው። ወንጌል የእኛ ወንጌል በጣም አስደናቂ ወንጌል ነው። እኔ በዚህ በቴዎሎጂ ዓለም ጥናት ውስጥ አንዳንድ ትምህርቶች ተምሬያለሁ። ይሄ ኮምፓራቲቭ ሪሊጅን የሚባል ትምህርት ተምረናል። ኮምፓራቲቭ ሪሊጅን ማለት የሌሎች ሃይማኖቶችን በሙሉ ታስቀምጡና ከክርስትና ጋር ያላቸውን ንጽጽር፣ እምነታቸውን፣ ዶክትሪናቸውን፣ የሚያስተምሩትን ፍልስፍናቸውን ሁሉ የምታጠኑበት ነው። የእኛ ወንጌል በጣም አስደናቂ ነው። ከሌሎች የሃይማኖቶች ሁሉ የተለየ ነው። እጅግ በጣም ደግሞ የከበረ ነው። እንደዚህ አይነት ክቡር እምነት በምድር ላይ የለም። እኔ ቤተሰብ አካባቢ ይህንን ብዙ ጊዜ ተናግራለሁ። ክርስትና የሚባለው እምነት በምድር ላይ ካሉ ሃይማኖቶች ጋር የሚወዳደር አይደለም። በጣም በጣም ምን የሆነ ነው? የከበረ እምነት ነው። እግዚአብሔር ያመጣው እምነት ነው። ሰዎች በፍልስፍናቸው ያመጡት አይደለም። እግዚአብሔር አቅዶ በክርስቶስ ኢየሱስ ከድንግል ማርያም መወለድ እና ቀራንዮ መስቀል ላይ እኛን ተክቶ መሰቀል ምክንያት የመጣ እምነት ነው እና ክቡር ነው። ከምንም ነገር ጋር አይወዳደርም። እና ወንጌል የእኛ ወንጌል የሚያሳየውና የሚገልጠው የሚመራው የኑሮ መርሆ እንዳለው በትክክል መጽሐፍ ቅዱስ ላይ ታያላችሁ። የወንጌል ህይወት፣ የወንጌል እምነት ንግግራችንን፣ ንግዳችንን፣ ስራችንን፣ አለባበሳችንን፣ የህይወት መርሆአችንን፣ የዓለም አመለካከታችንን። አሁን ዴቪድ ኢትዮጵያ ሄዶ የሚያስተምረው ስለ ክርስቲያን ወርልድ ቪው ነው። የክርስቲያን ወርልድ ቪው የኛ የክርስትና ርዕዮተ ዓለም ምንድን ነው? ከሃዲዎች አሉ፣ ዓለምን የሚመለከቱበት አመለካከት አላቸው። ኮሚኒስቶች አሉ፣ ኦርቶዶክሶች አሉ፣ ከሃዲዎች አሉ፣ ዓለምን የሚመለከቱበት አመለካከት አላችሁ። የኛ ወንጌል ይህንን አመለካከታችንን በሙሉ የሚቀይር መሆን አለበት። መዝናኛዎቻችን እነሱን የምንጠቀምበት አጠቃቀም ሁሉ የሚነካና የሚዳስስ ነው። የወንጌል እምነት ለወንጌል ተገቢ የሆነ እምነት የሚለው ወንጌልን የሚመጥን ወንጌልን የማያኮስስ የማያሳንስ ወንጌልን የማያሰድብ ኑሮ ማለት ነው። ለወንጌል ተገቢ የሆነ ኑሮ እና አማኞች መሆናችንን የሚያሳይ ትክክለኛ ኑሮ መኖር ማለት ነው። እምነቱ የሚጠይቀው ነገር አለ። የወንጌል አማኞች ለመሆናችን የምናሳየው ፍሬ አለ። ያም ሕይወታችን የሚመራበት መርሆ ሆኖ ማለት ነው። አሁን በኢትዮጵያ ውስጥና በሌላ ሀገሮች ክርስትና በከፍተኛ ደረጃ እየተንቋሸሸ ያለበት ዘመን ነው። ታውቃላችሁ፣ ይህን እየተንቋሸሸ ያለበት ዘመን ነው። ለምንድን ነው ክርስትና የሚንቋሸሸው? በተለይ በሌሎች አማኞች ዘንድ እንደናንተ ከመሆን ምንም ነገር መሆን ይሻላል እየተባለ ያለበት ዘመን ነው። ጭቅጭቁ ያለው፣ ጥሉ ያለው፣ ዳንኪራው ያለው፣ ጭፈራው ያለው እኛ መካከል ስለሆነ ነው። ይሄ በሙሉ የሚያሳየው ለወንጌል ተገቢ የሆነ ኑሮ ሰዎች ከመኖር ውጪ ስለሆኑ ነው። እና ሰዎች በምድር ላይ ብልጥግናን፣ ዝናን፣ ተራ ነገርን እንደ ህይወት መርሆ አድርገው ይዘው ነው እየተንቀሳቀሱ ያሉት። ግን ለወንጌል ተገቢ የሆነ ኑሮ እኛ ምንኖር ከሆነ ከነዛ ሁሉ ይለየናል ማለት ነው። ክርስቲያኖች ሁሉ በወንጌል እምነት ውስጥ ካለን በወንጌል እምነት የህይወት ዘይቤያችን ወንጌል እንደሚለው በመንፈስ ቅዱስ ኃይል የተቀመመና የተለወጠ ትክክለኛ እግዚአብሔርን የሚያከብር ይሆናል ማለት ነው። የወንጌል ኑሮ ተገቢነትን በተመለከተ የሚቀጥለው ላይ የምናገርበት ነገር የወንጌል ህይወት ዝም ብሎ አይደለም፣ ሃይማኖተኝነት አይደለም። የወንጌል ህይወት ከዛ በጣም የተለየ ነው። ነገር ግን የወንጌል ህይወት በሌሎች ላይ ሁሉ ተጽዕኖ እንዲያመጣ ነው የታቀደው። በእኛ ህይወት ሰርቶ የሚያዩን ሰዎች በሙሉ አሃ ለካ ህይወት ማለት ይሄ ነው ብለው እንዲሉ የሚያደርግ ነው የወንጌል ህይወት። የወንጌል ህይወት በቤተሰብ፣ በጎረቤት፣ በጓደኞች፣ በስራ ባልደረቦች ሁሉ ላይ ተጽዕኖ እንዲያመጣ የታቀደ ነው በእግዚአብሔር። ለዚህ ነው ለፊልጵስዩስ ሰዎች ምንድን ነው የሚላቸው ጳውሎስ፣ ብቻ የእናንተ ኑሮ ለክርስቶስ ወንጌል ተገቢ ይሁን፣ ኑሯችሁ ተገቢ ኑሮ ይሁን ለክርስቶስ ወንጌል። ክርስቲያኖች በወንጌል እምነት ዙሪያ ህይወታቸውን መገንባታቸው በጣም አስፈላጊ ነው። ስለዚህ የወንጌልን እምነት ጥያቄ ማጥናት ምን እንደሆነ ከእያንዳንዱ አማኝ በወንጌል እምነት በኩል የሚጠበቀው የሚፈለገው ምን እንደሆነ ማወቅና መረዳት አለባቸው። አንድ አራት ነጥቦች እዚህ ጋር አስቀምጫለሁ። ይሄ ምክንያቱ ምንድን ነው? አንደኛ በምድር ላይ ካሉት የህይወት ህግጋት ሁሉ በጣም ጥሩ ከተባሉት ሁሉ የወንጌል እውነት እጅግ በጣም የተለየ ከጥሩዎች ሁሉ የመጠቀ ጥሩ ስለሆነ ነው። የወንጌል እምነት ህይወት የሚለውጥ ለዘላለም ህይወት የሚያዘጋጅ ክርስቶስን ወክለን እንድንኖር የሚያደርግ ነው። ሁለተኛው ክርስቲያኖች መልካምን ለማድረግ የሚችሉት በዚህ መንገድ ብቻ ውስጥ ሲገቡ ነው። የወንጌልን ህይወት በተግባር የሚኖሩ ክርስቲያኖች መልካምን ለማድረግ ይችላሉ፣ እግዚአብሔር የሚከብርበት። ሶስተኛው ክርስቲያኖች በመሆናችን ከእግዚአብሔር ጋር እሱ በሚመራን ቃል ኪዳን መሰረት ከእግዚአብሔር ጋር ቃል ኪዳን የተጋባንን እኛ እዚህ ሮሜ ላይ የእግዚአብሔር ቃል አንድ ሰው ሲተነትን ምን ብሏል? ክርስቲያን በክርስቶስ ኢየሱስ ከእግዚአብሔር ጋር ቃል ኪዳን ያደረገ ሰው ነው። ክርስቲያን ልክ እንደ ጋብቻ ቃል ኪዳን በክርስቶስ ኢየሱስ ቃል ኪዳን አድርገናል። እሱ እንዲመራን እኛ እንድንመራ በሱ ፈቃድ፣ በሱ ሐሳብ፣ በሱ እቅድ፣ በሱ ማጽናናት፣ በሱ ደስታ ተሞልተን ህይወታችንን እንድንመራ ከምንም ነገር እንደማንጎድል በሱ ላይ ካለን የሚያሳይ እውነታ ነው። ለወንጌል ኑሮ ተገቢነት በጣም አስፈላጊ ነው። በሞታችን ሰዓት ሰላም ኖሮን መንግስተ ሰማይ በደስታ የምንገባው ወይም ክርስቶስን ለመቀበል ወይም በክርስቶስ እቅፍ ውስጥ ለመሆን የምንዘጋጀው በሰላምና በደስታ ለወንጌል ኑሮ ተገቢነት ያለው ኑሮ ስንኖር ብቻ ነው። ወገኖቼ ላሳስባችሁ አንዳንድ ነገር፣ እኔ እንግሊዝ ሀገር እያለሁ አንድ በጣም ውድ የሆነ መጽሐፍ መቼ ነው የማገኘው? ይህም መጽሐፍ ላነበው ፈልጋለሁ ብዬ ያነበብኩትን መጽሐፍ እዚህ በጣም ርካሽ ዋጋ አገኘሁት እና ምንድን ነው መጽሐፉ የሚለው? ሊሞቱ ሲሉ ሰዎች ኃጢአተኞችና ጻድቃን በጌታ ያመኑ ጻድቃን ልበላቸው ኃጢአተኞች የሆኑ ሰዎች በጣም ጨካኞች አረመኔ የሆኑ ሰዎች የታወቁ ሰዎች አልጋቸው ላይ ሆነው ሊሞቱ ሲሉ የተናገሩትንና ደግሞም እውነተኛ አማኞች ሊሞቱ ሲሉ የተናገሩትን የተጻፈበት መጽሐፍ ነው። እውነተኛ መጽሐፍ ነው እና እዛ መጽሐፍ ላይ ልክ እዚህ አራተኛውን ሐሳብ ስናገር ነው ይህንን ያመጣሁት። በሞት ሰዓት ሰዎች ሰላም የሚኖራቸው የወንጌል ኑሮ ተገቢነትን በሕይወታቸው ተግብረው ሲኖሩ ብቻ ነው እና ስንሞት እኛ አንጨነቅም። አማኞች የሆኑ ሰዎች በቃ አዳኜን ላየው ነው ላየው ነው ላየው ነው እያሉ እየተናገሩ ነው ልም ያሉት። እነዚህ ግፈኞችና አመፀኞች የሆኑ ሰዎች የሚጠብቀኝን አውቀዋለሁ፣ መከራ፣ ስቃይ፣ ጭንቀት እያሉ እየተረበሹ እየተንቀጠቀጡ ነው እልም የሚሉት። ወዲያውም እንደነቁ የት ነው የሚነቁት? ሲኦል ነው የሚነቁት። ለወንጌል ኑሮ ተገቢ የሆነ ኑሮ ማለት ስራችን አይደለም የሚያድነን፣ በወንጌል ስለዳንን የወንጌል አማኞች መሆናችንን የሚያሳይ ኑሮ የምንኖር ከሆነ ሞታችን እንኳን ሰላም ያለበት ነው ልላቸው ነው። እግዚአብሔር ይመስገን። ግን ይሄ የወንጌል ኑሮ እኔ አሁን ሌላም ቦታ ይህንን ላስተምረው በደንብ እያሰብኩበት ነው። የወንጌል ኑሮ ተጽዕኖ ያለው ነው። በጣም ከፍተኛ ተጽዕኖ ማሳደር የሚችል ኑሮ ነው። የወንጌል ተገቢ ኑሮ ተጽዕኖ በሚል ርዕስ ሰዎች እኛ አንዳንድ ጊዜ ጎዳና ላይ የወጡ የሚመሰክሩ ሰዎች አሉ። በጣም ጥሩ ነው እና ቤት ለቤት እያንኳኩ የሚመሰክሩ ሰዎች አሉ። አድርገናል። በጣም ጥሩ ነው። ግን ከምንናገረው በላይ ሰዎች ሕይወታችንን ያያሉ። መናገር አለብን፣ ግን ሕይወታችንን ያያሉ። የምናምነውን ወንጌል በሕይወት የምንኖረው ከሆነ ምስክርነታችን ይታያል እና ሌሎችን በጽድቅ የምንኖረው ኑሮ የሚኮንን የሚጠይቅ እና ከምን የተነሳ ነው እሱ እንደዚህ የሆነው እሷ እንደዚህ የሆነችው የሚል ጥያቄ ውስጥ እንዲገቡ ሰዎችን ያደርጋቸዋል። ኑሯችን የወንጌል ኑሮ በተገቢነት ሁኔታ ስንኖር የአማኞች ሕይወት እንዲሆን የታቀደው ከመጀመሪያ ጀምሮ ልክ እንደዚህ ነው። ብሉይ ኪዳንም ላይ አዲስ ኪዳንም ላይ ጌታችን ኢየሱስ በተራራው ስብከት ላይ የገለጠው ይህንን ነው። ምናልባት ማንበብ ያስፈልጋል። ማቴዎስ ወንጌል 15 ላይ ከቁጥር 13 እስከ 16 እንዲህ ብሏል ጌታችን ኢየሱስ፣ እናንተ የምድር ጨው ናችሁ። ጨው ግን ጣዕሙን ቢያጣ በምን ይጣፍጣል? ስለዚህ ለምንም የማይጠቅም ይሆናል፣ ወደ ውጭም ይጣላል፣ በሰውም ይረገጣል። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አትችልም። ወይም መብራትን አብርተው በመብራት ማስቀመጫ ላይ እንጂ ከእንቅብ ስር አያስቀምጡትም። ጌታችን ኢየሱስ ነው የሚናገረው። እሱም በቤት ውስጥ ላሉት ለሁሉም ያበራል። ስለዚህ መልካሙን ስራችሁን እንዲያዩ በሰማያት ያለውን አባታችሁን እንዲያከብሩ የእናንተን ብርሃን ለሰዎች ሁሉ እንደዚህ ያብራ ብሎ ነው የተናገረው። እናንተ ስንት ነገር ናችሁ? ሁለት ነገር ናችሁ። አንደኛ የዓለም ብርሃን ናችሁ። ሁለተኛ ደግሞ የምድር ምንድን ናችሁ? ጨው ናችሁ። ጨው የሚሰራ ኃይል ነው። ብርሃን ደግሞ የሚሰራ ኃይል ነው። ልክ እናንተ በሕይወታችሁ የምትኖሩት ኑሮ ለወንጌል ተገቢ የሆነ ኑሮ የምትኖሩ ከሆነ ጨውነታችሁ ይታወቃል፣ ብርሃንነታችሁም ይታወቃል። ለምንድን ነው ይህንን ነገር ተጽዕኖ ሰጥቶ መጽሐፍ ቅዱስ እንዲህ እንዲናገር ያስፈለገበት ምክንያት የሚለውን ብትጠይቁ፣ ሰዎች በጣም እየተጨነቁ ነው ያሉት። አሁን ባለንበት ዘመን የማይጨነቅ ሰው ከክርስቲያን በቀር የማይጨነቅ ሰው በምድር ላይ የለም። ፖለቲካው ያስጨንቃቸዋል ሰዎች። ኑሮ ያስጨንቃቸዋል፣ ኢኮኖሚው ያስጨንቃቸዋል፣ ሰዎችን ጦርነቱ ያስጨንቃቸዋል። የማያስፈራቸው የማያስጨንቃቸው ነገር ሰዎችን የለም። በጣም ሁሉ ነገር ነው የሚያስጨንቃቸው። እኛ አንጨነቅም። እኛ በእግዚአብሔር ላይ እምነታችንን ጥለናል። የእግዚአብሔር አስደናቂ ጥበቃና እንክብካቤ በላያችን ላይ ነው ያለው። ይህንን ልክ ሲጨነቁ ማንጨነቅ፣ ሲረበሹ ማንረበሽ፣ ሲፈሩ የማንፈራ መሆናችንን ሲያዩ ሰዎች እናንተ ዲፈረንት ናችሁ፣ የተለያችሁ ናችሁ፣ ምንድን ነው እንደዚህ ያደረጋችሁ ብለው እንዲጠይቁ ያደርጋል። እና ያን ጊዜ አዎ እኔ የክርስቶስ ኢየሱስ አማኝ ነኝ፣ ማንንም ሰው ሳንፈራ የክርስቶስ ኢየሱስ ተከታይ ነኝ፣ ጌታ ኢየሱስ በሕይወቴ አለ፣ እሱ ነው እንደዚህ ያደረገኝ፣ ሰላም የሰጠኝ፣ እረፍት የሰጠኝ ብለን ልንናገር እንችላለን። ይሄ ኑሯችን የሚያስከትለው ተጽዕኖ ነው ማለት ነው። ይሄ የወንጌል ተገቢ ኑሮ ተጽዕኖ በሚቀጥለውም ነገር ላይ ልናገርበት እፈልጋለሁ። የእኛ ሕይወት ለሚጠፉትና ለሚድኑት በጣም አስደናቂ ነው። እንግዲህ ተመልከቱ፣ መጽሐፍ ቅዱስ በጣም ብዙ መግለጫ አለው። አሁን ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 2 ላይ ከቁጥር 14 እስከ 17 አራት ጥቅሶች ላይ እንደዚህ ብሎ ተናግሯል። ነገር ግን በክርስቶስ ሁል ጊዜ ድል ለሚሰጠንና በየስፍራ ሁሉ የእሱን እውቀት መዓዛ በእኛ እንዲገለጥ ለሚያደርግ ለእግዚአብሔር አሁን ምስጋና ይሁን ብሎ ይናገርና እኛ በሚድኑት በእነሱ እንዲሁም በሚጠፉት በእነሱ ለእግዚአብሔር የክርስቶስ ጣፋጭ ሽቶ ነንና ራሳችንን እንደዚህ እንድናይ ነው እግዚአብሔር የሚፈልገው። ለክርስቶስ ምንድነን? ጣፋጭ ሽቶ ነንና። ከዛ ቀጥሎ 16 ላይ ለነዚያ ለሞት የሞት ሽታ ነን፣ ለሌሎቹ ደግሞ ለሕይወት የሕይወት ሽታ ነን። ደግሞስ ለነዚህ ነገሮች የሚበቃ ማን ነው ብሎ ይጠቅስና እኛ የእግዚአብሔርን ቃል እንደሚሸቃቀጡት እንደ ብዙዎቹ አይደለንምና፣ ነገር ግን ከቅንነት እንደሆነ ሆኖም ከእግዚአብሔር እንደሆነ በእግዚአብሔር ፊት እኛ በክርስቶስ እንናገራለን ብሎ መልእክታችን ይሄ ነው። እኔና እናንተ ቁጥር 14 ላይ ብትመጡ ድል ሁል ጊዜ ድል በሚሰጠን በየስፍራ ሁሉ የእሱን እውቀት መዓዛ በእኛ እንዲገለጥ ለሚያደርግ አሁን የሰዋስውን ማወቅ በጣም ጥሩ ነው። መጽሐፍ ቅዱስን በምናጠናበት ጊዜ በአገልጋዮችን በሚያገለግሉበት ጊዜ በጣም አስፈላጊ ነው ሰዋስው ግራመር ማወቅ። እና እዚህ ጋር የሚለውን ተመልከቱ። በየስፍራ ሁሉ የእሱን እውቀት መዓዛ በእኛ እንዲገለጥ ለሚያደርግ ነው የሚለው። በእኛ እንዲገለጥ የሚያደርገው ማን ነው? እግዚአብሔር ነው። አድራጊው እግዚአብሔር ነው። አሁን አንዳንድ ጊዜ ሰዎች የሚፈሩት ፍርሃት አለ በየቦታው። አሁን እግዚአብሔር በእኛ እንዲገለጥ ያደርጋል። እኛ ሕይወቱን የምንኖር ከሆነ እኛን ምን ያደርጋል? የሕይወቱ መገለጫ ያደርገናል። እኛ ተደራጊዎች ነን። አንዳንድ ሰዎች የራሳቸው ሁሉን ነገር የሚያደርጉ ይመስላቸዋል። ኖ ጳውሎስ የሚለው የእሱን እውቀት መዓዛ በእኛ እንዲገለጥ ያደርጋል። እሱ ስንናገር እግዚአብሔር ይገልጠዋል በእኛ ውስጥ የእሱን እውቀት መዓዛ። ስለዚህ ለእግዚአብሔር ምስጋና ይሁን ብሎ እኛ ማንን ለክርስቶስ ወንጌል ተገቢ ኑሮ የምንኖር ሰዎች ምንድነን? ለእግዚአብሔር የክርስቶስ ጣፋጭ ሽቶ ነን። ሽቶ ታውቃላችሁ አይደል? ሽቶ፣ ጣፋጭ ሽቶ። እኛ ለእግዚአብሔር ለክርስቶስ የጣፋጭ ሽቶ ነን። ለእግዚአብሔር የክርስቶስ ጣፋጭ ሽቶ ነን። እንሸታለን። ሰዎች ያሸቱናል። ማለት የስሜት ሕዋሳት አንዱ የሆነው ማሽተት በሰዎች ሕይወት ውስጥ ልክ እንደዛ እንደ ማሽተት የስሜት ሕዋሳት አካል እንደሆነው እንደ ማሽተት ሰዎች እኛን ያቁናል ማለት ነው። በሕይወታችን ልክ ሽቶ በአፍንጫ እንደሚሸተት እና የሚያቁን ምን በማድረግ ነው? የሚድኑት ለደህንነት፣ የሚጠፉት ለሞት። እኛ ምልክት እንሆናለን። ልክ ሰዎች መካከል መስሪያ ቤት በምንንቀሳቀስበት ጊዜ ለሚጠፉት ሰዎች ሞት ሞት ነው የምንሸተው፣ ለሚድኑት ሰዎች ህይወት ህይወት ነው የምንሸተው። ስለዚህ የሚድኑ ሰዎች አሉ በየአካባቢያችን። የሚድኑ ሰዎች እኛን ሲያዩ ደስ ይላቸዋል። እኛን ሲያዩ ኦ እሱ በመኖሩ እሷ በመኖሯ ምን አለን ይላሉ? ሰላም አግኝተናል ይላሉ። ምክንያቱም ምንድን ነው የሚለውን ይህንን ደግሞ በእርግጥ ይጠይቃሉ። በእርግጥ እዚህ ጋር ለእነዚህ ነገሮች የሚበቃ ማን ነው ብሎ ጳውሎስ ይጠይቃል። ማንም አይበቃም። ብቃታችን ሁሉ ከማን ነው? ከራሱ ከእግዚአብሔር ነው። ለዚህ ነው ክርስቲያን ለወንጌል ሕይወት ለወንጌል ኑሮ ተገቢ የሆነ ተጽዕኖ ለማምጣት መጸለይ፣ እግዚአብሔር መጠየቅ እና በእግዚአብሔር ቁጥጥር ውስጥ በመኖር እግዚአብሔር በሱ የሚያደርገውን ነገር ይሄው በእኔ ሕይወት አንድ ነገር አድርግ እያልን እንድንወጣ የሚያሳስብ ነገር ነው። እኔ ጥያቄ አለኝ። ጥያቄ ምንድን ነው? እዚህ መጨረሻው ስላይዱ ላይ ተጽፏል። በዙሪያችሁ በአካባቢያችሁ ለወንጌል ተገቢ ኑሮ ምን አይነት ተጽዕኖ እያሳደራችሁ ነው? ወይስ ዝም ብለው ሰዎች የሚያውቋችሁ እነሱ ሃይማኖተኞች ስለሆኑ እንደ አንድ ሃይማኖት ተከታይ አድርገው ነው? ወይስ ተግባራዊ ህይወት የምትኖሩ አድርገው ነው የሚያዋችሁ? ይህንን ማሰብና በዚህ መሰረት ህይወታችን መፈተሽ በጣም አስፈላጊ ነው። እኔ እንደዚህ የሚል ርዕስም አለኝ፣ የወንጌል ተገቢ ኑሮ የራስ ነው የሚል። አሁን የራስ ነው ለራስ ነው፣ በእርግጥ ለእግዚአብሔር ነው፣ ግን ለሆኑ ሰዎች የምንኖረው ኑሮ አይደለም። አሁን ሐዋርያው ያለውን ተመልክቱ። ፊልጵስዩስ ምዕራፍ 1 ቁጥር 27 ብቻ የእናንተ ኑሮ ለክርስቶስ ወንጌል ተገቢ ይሁን። እኔ ብመጣና ባያችሁ ወይም ሩቅ ብሆን የእናንተን ሁኔታዎች እንድሰማ እናንተም በአንድ መንፈስ እንድትቆሙ ለወንጌልም እምነት በአንድ ሐሳብ አብራችሁ እንድትታገሉ ነው። ጳውሎስ የሚለውን በደንብ አስተውሉ። እኔ ብመጣና ባያችሁ ወይም ሩቅ ብሆን ወይም ቅርብ ብሆን፣ በእርግጥ ሐዋርያው ሮም እስር ቤት ነው ያለው። መንፈሳዊ ሕይወት የሚኖረው ለጳውሎስ አይደለም፣ ወይም ደግሞ ለፓስተር አይደለም፣ ለሰው አይደለም። መንፈሳዊ ህይወት የሚኖረው ለማን ነው የሚኖረው? መንፈሳዊ ህይወት ለራስ ነው የሚኖረው። እውነተኛ መሆን ለራስ ነው። መንፈሳዊ ህይወት የሚኖረው ለሰው ወይም ለከሌ አይደለም። በጌታ ፊት በእውነት በጌታ ፊት ለራሳችን ህይወት ጥቅም ነው የምንኖረው። መንፈሳዊ ህይወት በትክክለኛው ተገቢ በሆነ መንገድ ብንኖር እግዚአብሔር ይጠቀምብናል፣ ያከብረናል፣ ይባርከናል። በህይወታችን ዘመን ሁሉ ቁም ነገር እየሰራን እንድንኖር ያደርገናል። ለራሳችን ጥቅም ለጳውሎስ ብዬ አይደለም የምኖረው፣ ለፓስተር ብዬ አይደለም የምኖረው። ብመጣ ባልመጣ መኖር ያለባችሁ ምንድን ነው ነው ጳውሎስ የሚለው የወንጌልን ህይወት ነው። እኔ ብኖር ባልኖር፣ እስር ቤት ብሞት ባልሞት፣ እናንተ መኖር ያለባችሁ ለራሳችሁ ነው። የወንጌል ህይወት የሚኖረው በራስ ነው፣ በግል ነው። ሰዎች ሊያስተምሩን ይችላሉ። እንደኔ ልሰብክ እችላለሁ፣ ግን ሊኖሩልን አይችሉም። ማን? ጳውሎስ ሰብኳል፣ እኔ ሰብካለሁ። ለእናንተን ግን ወክዬ ልኖር አልችልም። ራሳችንን ልንኖር የምንችለው ክርስትና በጣም አስደናቂ የሆነው እዚህ ጋር ነው። የጀማ ህይወት አይደለም፣ የግል ህይወት ነው። በግላችን የክርስቶስን እምነት መኖር ነው። ስለዚህ የወንጌል እምነት ህይወት የሚኖረው በራሱ መሪ ሆኖ ራሱን የቻለ መሪ ነው። ወንጌል ብቁ መመሪያ ነው እና ነገሩን ሰፋ ስናደርገው የወንጌል ህይወት የሚኖረው በእርግጥ ለእግዚአብሔር ክብር ነው። ሰዎች ለሰዎች አማኝ ለመሆን ይጥራሉ፣ ግን ትክክል አይደለም። የምንኖረው ለእግዚአብሔር ነው። የምንኖረው ደግሞ በራሳችን ነው። ለዚህ ነው መንፈስ ቅዱስ በጣም በጣም አስፈላጊ የሆነው። መንፈስ ቅዱስ በህይወታችን ሲኖር ዝም ብሎ የተለያየ ነገር ሰዎች እንደሚሉት የሚያሰራ ሳይሆን በእውነትና በጽድቅ በቅድስና ለእግዚአብሔር ክብር እንደ እግዚአብሔር ቃል እንድንኖር ነው የሚያደርገው። ስለዚህ በዚህኛው እውነት ላይ በራሳችን ለራሳችን ለክርስቶስ ክብር እንድንኖር የሚያደርግ እምነት እንደሆነ እንድናውቅ ነው። ሌላው የምቀጥልበት ነጥቤ ለወንጌል ተገቢ ኑሮ ባህሪያቶች የሚል እንትን አለኝ። ይሄ ለወንጌል ተገቢ ኑሮ ይሄ ኮንቨርሴሽን ያልነው ኑሮ የህይወት ዘይቤ ልምምዳችን፣ ወይም ደግሞ በህይወታችን የምናሳየው ማንኛውም ንግግራችን፣ ባህሪያችን፣ አመለካከታችን፣ አካሄዳችን ሁሉ፣ መብላት መጠጣታችን፣ መልበሳችን ሁሉ ለወንጌል ተገቢ ኑሮ የሚጠይቅ ነው። ግን ባህሪያቶቹ ምን ምኖች ናቸው? ለወንጌል ተገቢ ኑሮ የሚኖሩ ሰዎች ምን አይነት የህይወት ባህሪ አላቸው የሚል ጥያቄን አንስቼ በወንጌል ተገቢ ኑሮ የሚኖሩ ሰዎች የሚከተሉት ባህሪያት አላቸው። አንደኛው እውነተኝነት ነው። ወንጌል እውነት ነው። እውነተኝነትን የሚጠይቅ ነው። ስለዚህ ለወንጌል ተገቢ የኑሮ ባህሪ ያላቸው ሰዎች ሁልጊዜ እውነተኞች ናቸው። ሁለተኛው እዚህ ጋር የጠቀስኩት ታማኝነት ነው። ወንጌል የታማኙ እግዚአብሔር መልእክት ነው። ታማኙ እግዚአብሔር ወደ ምድር ያመጣው እምነት ነው ወንጌል። እና ወንጌል የታማኙ እግዚአብሔር የቃል ኪዳን ውጤት ነው። የታማኙ እግዚአብሔር የመንፈስ ቅዱስ ስጦታ ነው ይሄ ወንጌል። ስለዚህ እኛ ታማኞች መሆናችንን ይጠይቃል ኑሮ። ሶስተኛው ለጌታ ቃል ታዛዥነት ይጠይቃል። አሁን ይሄ ወንጌል በአንድም በሌላም መንገድ በሁሉም ጎዳና ለእግዚአብሔር ቃል ታዛዥ እንድንሆን የሚጠይቅ ነው። ከካሃዲዎች ጋር ካሃዲ አንሆንም። ከመንፈስ ቅዱስንና እግዚአብሔርን ስራ ከሚያንቋሸሹ ጋር አብረን አንሆንም። ልክ ነው፣ ታዛዦች ነን ለእግዚአብሔር ቃል። ልክ እግዚአብሔር እንደሚናገረው መጽሐፍ ቅዱስ እግዚአብሔር ከመስዋዕትነት ይልቅ መታዘዝን እወዳለሁ ብሎ ተናግሯል። እግዚአብሔር ታዛዥነትን ይፈልጋል ለቃሉ። ለወንጌል ተገቢ ኑሮ ለቃሉ ታዛዥነትን ይጠይቃል። ሌላው ቅንነትን ይጠይቃል። የወንጌል ኑሮ ቅንነት፣ ነገሮችን ፖዘቲቭ በሆነ መንገድ መመልከትን ይጠይቃል። ለወንጌል ተገቢ ኑሮ የጽድቅ ህይወት ያለበትና የተካተተበት ነው። ሁል ጊዜ ትክክለኛውንና እውነተኛውን ነገር የማድረግ ግዴታ በውዴታ የሚያስጥል ነው። ይሄ ለወንጌል ተገቢ ኑሮ መንፈሳዊ ጽናትንም የሚጠይቅ ነው። መንፈሳዊ ጽናት፣ መንፈሳዊ ብርታት፣ መንፈሳዊ አቋም ይዘን እንድንመላለስ የሚያደርግ ነው። ለወንጌል ተገቢ ኑሮ የመንፈስ ቅዱስ ቤት ማደሪያ መሆንንም የሚጠይቅ ነው። ማት ነገሮች እዚህ መዘርዘር ይቻላል። ለወንጌል ተገቢ ኑሮ የመስዋዕትነት ህይወትም ኑሮን ይጠይቃል። መስዋዕት የምንከፍልባቸው ብዙ ነገሮች አሉ፣ ግን ይሄ የወንጌል ህይወት መስዋዕትነትም ይጠይቃል። እዚህ ለመገኘት መስዋዕትነት ይጠይቃል። ለሰዎች ሰዎችን ለማነጋገር ምን ይሉኝ ይሆን የሚል ነገር አጥፍተን ለጥቅማቸው መስዋዕትነት ከፍለን አፋችንን፣ ጊዜያችንን ጸሎት በመጸለይ ለሰዎች መናገርን ይጠይቃል። ይሄ ለወንጌል ተገቢ ኑሮ የመንፈስ ቅዱስ ፍሬዎች መገለጫነትን የሚያደርግም ባህሪያት አሉት። አሁን የመንፈስ ቅዱስ ፍሬዎች የሚባሉት ገላትያ ምዕራፍ 5 ላይ 9 ፍሬዎች ተጠቅሰዋል። እነዛ በሙሉ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ በጎነት፣ ቸርነት፣ እነዛ 9 ነገሮች በህይወታችን እንዲገለጡና እንዲታዩ ያደርጋል። የወንጌል ተገቢ ኑሮ ባህሪያት። እግዚአብሔር አምላክ እነዚህን ባህሪያት የራሳችን ባህሪያት እንዲሆኑ እንዲያደርግልን መጸለይ አስፈላጊ ነው። ወደ መደምደሚያ እመጣለሁ። የመጨረሻው ነጥቤ ለወንጌል ተገቢ ኑሮ ውጤቶች አሉ። ሐዋርያው ቅዱስ ጳውሎስ በዚህ በቁጥር 27 ላይ የተናገረው ነገር በጣም አስገራሚ ነው። እንደገና ላንብብላችሁ። እንደገና ብቻ የእናንተ ኑሮ ለክርስቶስ ወንጌል ተገቢ ይሁን ብሎ ብቻ የእናንተ ኑሮ መሆን ያለበት አንድ ነገር ነው። ለክርስቶስ ወንጌል ተገቢ የሆነ ኑሮ ነው ኑሯችሁ መሆን ያለበት። ይሄ ኮንቨርሴሽናችሁ፣ ባህሪያችሁ፣ የህይወታችሁ ዘይቤ። ቀጥሎ እኔ ብመጣና ባያችሁ ወይም ሩቅ ብሆን የእናንተን ሁኔታዎች እንድሰማ እናንተም በአንድ መንፈስ እንድትቆሙ ለወንጌል እምነት በአንድ ሀሳብ አብራችሁ እንድትታገሉ ነው ብሎ ውጤቶቹን ይናገራል። ለክርስቶስ ወንጌል ተገቢ ኑሮ የምትኖሩ ከሆነ 3 ውጤቶች አሉት የሚል ሀሳብ ነው ያለው። አንደኛ በአንድ መንፈስ ልትቆሙ ትችላላችሁ። ለክርስቶስ ተገቢ ኑሮ የምትኖሩ ከሆነ የተለያየ መንፈስ በመካከላችሁ አይኖርም፣ አንድ መንፈስ ነው የሚኖራችሁ። ምክንያቱም የእግዚአብሔር መንፈስ ለክርስቶስ ወንጌል ተገቢ ኑሮ እንድታደርጉ በጸጋው ያደርጋችሁና ሁላችሁም አስተያየታችሁ፣ አመለካከታችሁ፣ ፍላጎታችሁ፣ ናፍቆታችሁ፣ የአገልግሎታችሁ መነሳሳት ሁሉ አንድ አይነት ይሆናል ማለት ነው። አሁን በቤተ ክርስቲያን በብዙ ቦታዎች ለምንድን ነው አንድነት የሌለው? ለወንጌል ኑሮ ተገቢ የሆነ ኑሮ ሰዎች ስለማይኖሩ ነው። ለወንጌል ተገቢ የሆነ ኑሮ። ስለዚህ ለወንጌል እምነት ስንኖር፣ ተገቢ የሆነ ኑሮ ስንኖር፣ በአንድ መንፈስ ነው የምንቆመው። መንፈስ ቅዱስ አንድ ያደርገናል። ዓላማችን፣ እንቅስቃሴያችን በጌታ በኢየሱስ ክርስቶስ አንድ ይሆናል። ፍቅር ይኖረናል። መከፋፈል፣ አለመግባባት፣ ዘረኝነት፣ ዓለማዊ የሆነ ኑሮ መኖር በመካከላችን አይታይም ማለት ነው። ይሄ በጣም አስደናቂ ነገር ነው። ሁለተኛው ደግሞ በአንድ ሐሳብ እንድናገለግል ያደርጋል። ተመልከቱ፣ ሦስቱንም ነገሮች ነው ያስቀመጣቸው። በአንድ መንፈስ እንድትቆሙ፣ ለወንጌል እምነት በአንድ ሐሳብ አብራችሁ እንድትታገሉ ነው ብሎ ይናገራል። በአንድ ሐሳብ መቆም እንችላለን። አንድ ሐሳብ፣ ሐሳባችን በሙሉ አንድ ሐሳብ ይሆናል። የምናስበው ነገር ተመሳሳይ፣ ለክርስቶስ ክብር፣ ለመንፈስ ቅዱስ ክብር የቆመ የሆነ ይሆንልናል ማለት ነው። በአንድ ሐሳብ ተቆራኝተን እንወጣለን እንገባለን ማለት ነው። ይሄ ለቤተ ክርስቲያን ምዕመናን በሙሉና ለአገልጋዮች ሁሉ የተሰጠ ማሳሰቢያ ነው። ልብ አድርጉ፣ የተጻፈው ለአማኞች ነው፣ ለእኔና ለእናንተ ነው። ሶስተኛው የመንፈሳዊ ሕይወት ትግልና ጦርነት ድል የምናደርገው በወንጌል ሕይወት ተገቢ ኑሮ ስንኖር ነው። ተመልከቱ፣ በአንድ ሐሳብ አብራችሁ እንድትታገሉ ነው ብሎ ትግል አለበት ክርስትና። አንዳንድ ሰዎች ክርስትና ውስጥ ከገባን በኋላ በቃ ምንም ትግል፣ ምንም መንፈሳዊ ትንቅንቅ የለም ብለው ይናገራሉ። ውሸት ነው ይሄ። ትግል አለ፣ ጦርነት አለ። ራሱ ቤተ ክርስቲያን ውስጥ አገልግሎት ላይ ለመሳተፍ ሰይጣን ሁል ጊዜ ወደኋላ እንድንጎተት አብረን እንዳናገለግል ለማድረግ ከፍተኛ ምክንያቶችን ይደረድራል። ብታምኑም ባታምኑም በመንፈሳዊ ጦርነት ላይ ነው ያለን። መንፈሳዊ ውጊያ አለ፣ መንፈሳዊ ትግል አለ፣ ፈተናዎች አሉ። በአንድ ሐሳብ አብረን መታገል እንድንችል ነው። አሁን ይሄ በጣም ጠቃሚ ነገር ነው። ለወንጌል ኑሮ፣ ተገቢ ኑሮ፣ በወንጌል እምነት ተገቢ ኑሮ የምንኖር ከሆነ በአንድ ሐሳብ አብረን እንታገላለን። አብረን በመታገላችን ደግሞ አብረን ድል እናደርጋለን። አብረን አሸናፊዎች እንሆናለን። እግዚአብሔር በሕይወታችን ይከብራል። መጨረሻችንም ያማረ ይሆናል። ከዛ ቀጥሎ ነው ጳውሎስ በተቃዋሚዎችም በምንም ነገር አትፍሩ፣ ትግሉ ተቃዋሚዎች አሉ እና ቁጥር 29 ላይ ስትመጡ እሱ ስለ ክርስቶስ ለእናንተ ተሰጥቷችኋል፣ በተቃዋሚዎች ፊት ጸንቶ መኖር። የእነሱ ተቃውሞ ለጥፋታቸው ነው፣ እናንተ ግን ጸንታችሁ መኖራችሁ ደህንነታችሁን ማረጋገጫ ነው። በሱ እንድታምኑ ብቻ ሳይሆን ነገር ግን ስለ እሱ ለመሰቃየትም ጭምር ነው ብሎ እኔ አሁን እስር ቤት ያለሁት በእኔ ያያችሁት አሁንም በእኔ እንዳለ የምትሰሙት ያንኑ አይነት ተጋድሎ እናንተም አግኝታችኋል። አልታሰራችሁም እንጂ እስር ቤት አይደለም እንጂ ያላችሁት፣ ባላችሁበት ቦታ ከፍተኛ የሆነ መንፈሳዊ ተጋድሎ ደግሞም ጦርነት ላይ ነው ያላችሁት። ስለዚህ በርቱ፣ ጠንክሩ፣ ለወንጌል እምነት ተገቢ የሆነ ኑሮ ኑሩ እያለ ነው ጳውሎስ የሚናገረው። እግዚአብሔር አምላክ እኛም እንድንበረታ ለወንጌል እምነት ተገቢ ኑሮ እንድንኖር ጸጋና ኃይል ያብዛልን። ክብር ለእግዚአብሔር ይሁን። አሁን የመጨረሻው መዝሙራችንን ዘምረን እንጨርሳለን። የመጨረሻው መዝሙራችን ቁጥር 10 ነው። ሙዚቃውን በደንብ አትጫወተውም ብዬ በሌለችበት ይህንን አብረን እንዘምረዋለን። ታማኝ ነው እግዚአብሔር፣ ታማኝ 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 ነው እግዚአብሔር። ለወንጌል ኑሮ በአስደናቂ ጥሪ የጠራን እግዚአብሔር ተገቢ ኑሮ እንድንኖር ለማድረግ ታማኝ ነው። ስለዚህ ቁጥር 1 ነው የምንጀምረው። እህቶች ዘምሩልን።